o mientras que produce a algún hablar. Amén. Gitachin, Amlakachin, Madani Tachin, Jesus Christos, Orkara Maitamachin, Tapista Vita Christian, Mahali Vaka, Kamaritachin, Kapista Dindula Maram, Kasakai Tona Dachu, Idlavi Vita Savuch, Damsan Patachu, Pacharan Natu, Vita Patan, Vadimachin Lai, Izaran Kachamro, Isatan, Iskana, ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። ክርስቶስ ተንሳ አሞታን አሰሮ ለሰይጣን ሰላም ኮነ። ይሄ ሰላምታ ከዕለተ ትንሣኤ አንስቶ እስከ በዓለ ጰራቅሊጦስ ድረስ ወይም በዚህ ዓመት እስከ ግንቦት 15 ድረስ በሃይማኖታቸው ኦርቶዶክሳውያን በሆኑ አብያተ ክርስቲያናት የሚኖሩ ሁሉ የሚለዋወጡት ሰላምታ ነው። እንደየቋንቋቸው የእንግሊዝኛ ቋንቋ የሚናገሩ በቋንቋቸው፣ እኛ በምንጠቀምበት በቋንቋችን በግዕዝ ግብፃውያኑ በሚጠቀሙበት በቋንቋቸው በግብፅ፣ ሌሎቹም ግሪካውያኑም እንደዚሁ ሰላምታ ሲለዋወጡ የሚጠቀሙት ቅድም እኛም ወይም ዘወትር በዚህ በዓል ሳውቀን የምንጠቀምበትን ሰላምታ ነው። ክርስቶስ በአሚ ወይም በታላቅ ኃይልና ስልጣን ከሙታን ተለይቶ ተነስቷል። ሰይጣንን አስሮታል፣ ድል አድርጎታል፣ አዳምንም ነፃ አውጥቶታል። ለዘላለም እስከ መጨረሻውም በትንሣኤው ሰላምን አድርጓል፣ ደስታ ሆኗል፣ ፍስሐ ሆኗል ነው የምንለው። የትንሣኤውን ሕይወት እንዲሁም በረከት ባለቤቱ እግዚአብሔር በሁላችንም ያሳድርብን። ዛሬ በእግዚአብሔር ፈቃድ የምንማረው የዚህ የጋብቻ ሕይወት ሁለተኛ ክፍል ትምህርት ነው። በዛሬው ትምህርታችን የምንመለከተው ራሳችንን ነው። ሰው እያንዳንዱ ሰው ራሱን የሚመለከትበት ትምህርት አለ በቤተ ክርስቲያን። የሚመለከትበት ስንል ምንሰራውን ኃጢአት፣ ምንበድለውን በደል ከዚህ በፊት በተለመደው መልኩ እያነሳን ከመውቀስ ከመክሰስ ጋር አይደለም። ጽድቅም ልንሰራ ኃጢአቱን ልናደርግ፣ ለምንሰራው የጽድቅ ስራ፣ ለምናሞላው ነገር ወይም ለተሰማው ኃጢአት ምክንያት የሚሆኑ የሰውነታችን ወይም የአካላችን ክፍሎች ምን እንደሆኑ፣ ሰው እነዚህ ጋብቻ ከመመስረት አስቀድሞ ብቃት ያለው ሰው ለአቅመ አዳም የደረሰ ለአቅመ ሔዋን የደረሰ ሲባል እድሜ ብቻ አለ የደረሰ የበቃ የተዘጋጀ ማለት የምንችለው ምኑ የበቃ ምኑ የተዘጋጀ እንደሆነ እንድንረዳ ነው። እግዚአብሔር አምላክ አሁንም እኔ በምናገረው ራሴንም የምትሰሙ እናንተም በምትሰሙበት የአምላካችንን እግዚአብሔርን ፈቃድ እንድናውቅ ደስ በሚያሰኘውም ሕይወት እንድንኖር ይህንን ዓለም አቸንፈን በጎ መዓዛ እንዲኖረን ሌሎችን የሚስብ በጎ ሕይወት እንዲያደለን ቅዱስ ፈቃድ ይሆን። ወደ ዛሬው ትምህርታችን ከማለፍ በፊት ባለፈው ሳምንት የተመለከትናቸው ትምህርቶች ባጭሩ በሰባት ነጥብ እናስታውሳቸው። ባለፈው ሳምንት በተማርነው ትምህርታችን በአንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም ጆቻችን ይራሰሱትን እናወራለን አለ። ይሄን ያለው ቅዱስ ዮሐንስ ነው። ስለዚህ ቃል አንደኛ ከመጀመሪያ ጀምሮ የነበረ ነው። የህይወት ነው የህይወት ቃል። ስለዚህ የህይወት ቃል አስቀድሞ የነበረውን መስማቱን ተናግሯል፣ ማየቱንም ተናግሯል። እንደዚሁ ሰው የሚያየው በምኑ ነው? በአይኑ ነው። በአይኖቻችን ያየነውን ደግሞ መልሶ በእጃችን ምን ያደረግነውን የዳሰስነውን እናወራለን እንናገራለን እና ያለው ቅዱስ ዮሐንስ። በዚህ መሰረት ሰው የጋብቻንም ህይወት ወይም እያንዳንዱ ሰው የሚመራውን ህይወቱን ምሳሌ አድርጎ የሚማረው በምድር ስጋ ለብሶ ከተመላለሰው ስለ ሰው ልጆች መከራ ከተቀበለው ሰው ከሆነ ወልደ እግዚአብሔር ከመድኃኔዓለም ወይም ከኢየሱስ ክርስቶስ እንደሆነ። ይህም ትምህርት የሚገኘው አንደኛ በማየት ነው። ምን አደረገ? ምን ሰራ? አሁን ከሰውት ነበር። በዕለተ ዓርብ በቤተ ክርስቲያን በነበርንበት ጊዜ ተምረናል። ሲከሱት አይሁድ ክስ አቀራረብ ራሱ ያውቃል። አንዳንድ ጊዜ ፊት ለፊት ጉዳዩን የሚያቀርብ ሰው ፊት ለፊት መልስ ተሰጥቶ ሊታለፍ ይችላል። አይሁድ ግን እንዴት አንድን ሰው ጠርፎ መጣል እንደሚችሉ ያውቃል። በቀጥታ የማይጋፉትን እንዴት አድርገው በተዘዋዋሪ መንገድ እንደሚጥሉ ያውቃል። የጠየቁትን አንድ ጥያቄ ብናነሳ፣ ለምሳሌ አንተ የአይሁድ ንጉሥ ነህ ብለው ጠየቁት። በየክፍሎቹ ስናነብ መልስ አልሰጣቸውም ነው የሚለው ቅዱስ ምሳሌ። ዝም አለ። እነሱ ይጠይቁት የነበሩት የአይሁድ ንጉሥ ነኝ ቢል ራሱን የአይሁድ ንጉሥ የሚያደርግ በዚያን ጊዜ አይሁድ ወይም ሮማውያን ማነው እስራኤላውያን ራሳቸው በሮማውያን ቅኝ ግዛት ስር ስለነበሩ የአይሁድ ንጉሥ ነኝ የሚል ሁሉ የቄሳር ጠላት ነው። የአይሁድ ንጉሥ ነኝ ያለን የሚያሳድደው ራሱ ቄሳር ሮማውያን ናቸው። ለመንግሥታቸው የተሰለፉ ወታደሮች ናቸው። አያቸው የጠየቁትን አዎ ቢላቸው ይኸው ይሄማ ቄሳር እያለን በቄሳር ላይ ንጉሥ ነኝ ያለ ነው፣ በቄሳር ላይ ገዢ ነኝ ያለ ነው ብለው እንዲያመቻቸው አድርገው ጥያቄ ጠይቁ። እሱ ግን ሲጠይቁት ዝም አለ። ዝም። ስለዚህ አንዳንድ ጊዜ ጥያቄ ተጠይቀ መልሱን ብናውቀው ዝም ማለት መፍትሄ ነው ማለት ይዛል። ዝም ማለት ዝም አለ። አያችሁ እንዴት እንዳስተማረ ጌታችን ዝም። ስለዚህ በትዳር ህይወት ውስጥ ባልም ሚስትም አንዳንድ ጊዜ የሰራቸው ስህተት በትክክል ስህተት መሆኑ ሊታወቅ ይችላል። የሰራው ያጎደለው ነገር በትክክል ሊታወቅ ይችላል። በዝምታ ቢታለፍ ግን ይገጥማል። በመናገር በመነታረቅ በመጨቃጨቅ ሁልጊዜ ተቀምጦ በመጠየቅ በመመለስ አይደለም መፍትሄዎች የሚገኙ፣ በዝምታ ዝም አለ። እንደዚህ ዝም እያለ ጌታችን ሄዶ እንግዲህ ቅድም እንደተማርነው ጌታችን ከሱ ማየት አለብን ስንል በዝምታ ሲጠይቁት አልመለሰላቸው። አንገለም ነው ያለ። ሊቀ ካህናቱ እንኳን ሲጠይቀው አንተ የአይሁድ ንጉሥ ነህ አንተ አለ። እኔ አይደለም አንተ አለ እና ያለው እና እንደዚህ ከጌታችን እንደተማርነው በማየት እንደተማርነው በዝምታ ወይም ደግሞ በመናገር ወይም በመነጋገር ልክ በመጽሐፍ ባየናቸው ወይም በምሳሌነት በተማርናቸው መሰረት ትዳርን መምራት እንደሚገባ፣ ሁለተኛ በማየት ብቻ ሳይሆን በመስማትም ተምረናል። አሁን እየሰማን እግዚአብሔር የሚነግረን ሰው በመስማቱ የሰማው ነገር ከህይወቱ ይዋሃዳል። በመስማትም ትምህርት ይገኛል። ለዚህ በዚህ መንገድ ያየነውን የተመለከትነው እንናገራለን እንዳለው ሁሉ ትዳርን በማየት በመስማት በሁለቱ መንገዶች ትምህርት በተወሰደበት ዘዴ መማራት እንዳለበት ነው የተማርነው። ሌላ ሁለተኛው ጋብቻ ምስጢሩ ምንድን ነው ያለው ሳምንት ታላቅ አንድ ነገር ምስጢር በመሆኑ ራሱ በቀላሉ የሳኖ አይመረምረው። የጋብቻ እንግዲህ ልዩ የሚያደርገው ምስጢሩ ራሱ ምን አይነት ምስጢር ነው? አሁን ምስጢረ ጥምቀት አለ፣ ምስጢረ ቁርባን አለ፣ ምስጢረ ክህነት አለ፣ ምስጢረ ሜሮን አለ፣ ምስጢረ ቀንዲል አለ። ከእነዚህ ሁሉ ውስጥ ታላቅ ምስጢር ያለው ማን ነው? ጋብቻ። የጋብቻ ምስጢር ታላቅ ነው። አይመረመርም ማለት አይመረም፣ የሰው አእምሮ ተፍትኖ አይደርስበትም። ሶስተኛው ለቅዱስ ቁርባን ስለሚያስፈልገው ዝግጅት ደግሞ ተምረናል። አሁን ቅዱስ ቁርባን የሚቀበል ሰው መጀመሪያ ንስሐ መግባት አለበት። ለዚህ ነው ካህኑ አንዳንድ ጊዜ አንዳንዶች ቃሉ አስፈሪ ነው ይላሉ። ንስሐ ሳይገባ የሚቀበለው ካለ የሚቀበለው ዕዳ ከባድ ስለሆነ ነው ቄሱ የሚያስፈልገው። ለማስፈራራት አለ። በአንደኛ ቆሮንቶስ ምዕራፍ 11 ላይ ተጽፎልናል። ሳይገባቸው ይህንን የበሉ አንዳንዶች በአልጋ ወድቀዋል ይላል። ላይነሱ በደዌ ተይዘው ደፍረው ስለተቀበሉት ምንድን ነው ንስሐ ባንገባት እነገሌ እየተቀበሉት አይደል፣ እነገሊት እየተቀበሉት አይደል እያሉ በቂም ሆነው በበቀር ሆነው በዝሙት ሆነው በአቅያት ሆነው የተቀበሉት አንዳንዶቹ ተቀስፈዋል፣ በሞት ተወስደዋል፣ በአጭር ተቀጭተዋል። ስለዚህ ንስሐ መግባት ያስፈልጋል። ቅዱስ ቁርባን ከመቀበል በፊት ሪኳየርመንት አለው። ቅድመ ሁኔታው ቅዱስ ቁርባን ለመቀበል ምን መግባት ነው? ንስሐ መግባት። በድያለሁ፣ አብድያለሁ፣ እግዚአብሔርን አሳዝኛለሁ ብሎ መጸጸት፣ የተጸጸቱበትን ጉዳይ ገልጦ ለመምህረ ንስሐ መናገር፣ ማስረዳ፣ መግለጥ፣ ከዚያ ለዛ የሚገባውን ቅጣት ተቀብሎ ተሰናድቶ ደጅ ጠንቶ መቀበል ይገባል። እንደዚህ ሳይሆኑ ለቀረቡት ምን ይላል? ንጹህ የሆነ ከቁርባኑ ይቀበል። ሰውን ንጹህ የሚያደርገው ንስሐ ነው እንጂ ዝም ብሎ ኃጢአት ሳይሰራ ንጹህ ሆኖ የሚኖር ሰው የለም። በዚያ ሁላችንም ግን ንጹህ ነው። የሚያነጻን ምንድን ነው? ንስሐ። ንጹህ የሆነ ከቁርባኑ ይቀበል ሲል ንስሐ ገብቶ ከኃጢአቱ የታጠበ ይቀበል። ለሰይጣንና ለመላእክቱ በተዘጋጀ በመለኮት እሳት እንዳይቃጠል ደፍረው የሚቀሩ ይቀሰፋሉ፣ ይቀጣሉ። የሚቀጡት ደግሞ በገሃነም ነው፣ በሲኦል። ወደዛ እንዳይሆኑ ንስሐ ገብቶ ይቀበሉ። በልቡናው ቂም ያለበት ልዩ ሀሳብና ዝሙት ያለበት ተንኮል ለሸፍጥ ያለበት ቢኖር አይቀርም። ይሄንን እያወቀ የቀረበ ካለ እኔ ንጹህ ነኝ ከዚህ ሰው ቅዱስ ቁርባን መቀበል ንስሐ ገብቶ እንደሆነ ተናግሬያለሁ፣ አስታውሻለሁ። መምህረ ንስሐ አልነገሩኝም፣ አላወቁኝም ብሎ ምክንያት ፈልጎ የቀረበ ካለ ወይም የነገሩትን ንቆ መቼም ነገር ሳይቀበሉ ቀሩ ብሎ ቃላቸውን አቃለውም የቀረበ ካለ እኔ ከዚህ ሰው ደም ንጹህ ነኝ። ንስሐ ሳይገባ ከቀረበ ሰው ደም ንጹህ ነኝ ብሎ እጁ ይጠቃል። ስለዚህ ንስሐ ከገባ ዋን ንስሐ ነው የተጠየቀው። ቅድመ ሁኔታ የገባ ይቀበል፣ ያልገባ አይቀበል። ልክ እንደ ቅዱስ ቁርባን ጋብቻ ቅድመ ሁኔታ ነው። ምንድነው ቅድመ ሁኔታ? ከመጋባት አስቀድሞ በአግባብ ምን ማድረግ ንገሩ። ምን ማድረግ ነው ያለው? ባለ መማር፣ መረዳት፣ ማወቅ። ወንዱ ሴቱን በአግባብ ስለ ጋብቻ ምንነት መረዳት በጥምቀት እያንዳንዳቸው ከተረዱ ወደ ትዳር ሲገቡ ባልም የራሱ ኃላፊነት እንዳለበት ሚስቱም የራሱ ኃላፊነት እንዳለባት ይረዳሉ። አሁን መስሪያ ቤት ስትገቡ እያንዳንዳቸው የምትሰሩ ስራ ዲስክሪፕሽን አለ። አሁን ዲስክሪፕሽን አለ። አሎ እሺ ይሄ የተቀደው ከመጽሐፍ እግዚአብሔር ትልቁን ተቋም ጋብቻ ሲመሰርተው ለባል የሥራ ድርሻ ሰጠ፣ ለሚስትም የሥራ ድርሻ ሰጠ። ይሄን ነው ካለ ይያንዳናችሁ የሰው ሥራ ውስጥ ገብቶ መገምገም ማን ያዘዘው? እናንተ ካቦ ያደረጋችሁ ማን ነው? ሐላል ያደረጋችሁ ትገመገሙት? ምን ገመገሙ? በየራሳችሁ እያንዳንዱ የየራሱ የሥራ ድርሻ የራስን መወጥ የራስን ከተወጣ ጥርት ያለ ከሆነ ያልጠራ ህይወት ያላቸው ሰዎች እኛን እያዩ ወደ ጥራት መሄዳቸው አይቀርም። እየተስተካከሉ መሄዳቸው አይቀርም። እኛ የተጣራ ነገር የምንፈልገው ከሌላ ነው። ራሳችን ጠርተን መገኘት አለ። ወንዱን ከማግባቱ በፊት ጥርት ያለ ሴት ዝሙት ማታወቅ ራሷን የጠበቀ ወዲ ወዲያ ማትል ሚስት የት ትገኝ ይላል። ራሱ የተጨማለቀ እንዲያለ ይፈልጋል። ይሄን የሚፈልግ ሰው ራሱ ተስተካክሎ ይጠበቃል። ተዘጋጅ ተሰላም። ሴቷም እንደዚሁ ኧረ ምን የሚታምኖ እንዳለ ዛሬ አይደለም። ራስን ማዘጋጀት እያንዳንዱ የስራ ድርሻ አለው። ስንማር ነው የምናውቅ ምንጭ ስንማር ስንረዳ ይህ ቅድመ ሁኔታው ባለፈው እንዳለው አዳራሽ መካሄድ ተክሊሉ የት ይደረግ፣ ምን አይነት ካባ ንልበስ፣ አክሊል አላችሁ ወይስ የላችሁ፣ አዳራሽ የት ይደረግ፣ ዴኮር ማን ያደርገው፣ መኪና እንከራይ፣ ሚዜዎች ትችላላችሁ መኪና ወይስ አጭሩ፣ የእናንተ ልብስ ምን አይነት ነው፣ ከጥለቱ ጋር ማጫረጋል ወይ አያደርግም ወይ፣ መዝሙር ስላለስ ታሸበሽው እንዳታስሞክሩ እንዲያደርጉ ቁም ነገሩ እያለ ዋናው ከዚህ በፊት የሚፈለግ ይወጣል። ሁላችን ባለፈው እንደተናገር ነው ጉልበታችን እስክንጨርስ የገዛ ገራችን በጣ እስኪጠቁር እስክንቃጠል ጊዜያችን የምናጠፋው በዚህ ነው። ከሰርግ በፊት ቀርቦ የሚናራል የንስሐ አባቱን ይጠይቃል። እንዲ በግድ አንቀው እኮ ያስፈልጓቸውም የንስሐ አባቶቻችን በሉ ዛሬ መጣ ነው አባቴ ልንማር ነው። ምንድን ነው ጋብቻ እስኪ አስተምሩ። ከኔ ምንድን ነው የሚጠበቀው? ይበል ጮኛ። ምንድን ነው ከኔ የምንጠበቀው? ትበል ጮኛ። ይ መመራስ የኮምፒውተር ዘምላችሁ የተጠቀማችሁ ያላችሁ ስንት ኮርስ ወስዳችሁ ጋብቻ ስጠራ ትሎት ይፈልና ቅድመ ዝግጅት አለ። ሶስተኛው ያየነው ማነው? አራተኛው ያየነው አሁን እንዳነሳነው ቅዱስ ጎርጎርዮስ አባታችን ጋብቻ አለ ጋብቻ መቀበል ሳይሆን መስጠት ነው። ባልየው ለሚስቱ የሚያስፈልጋትን ሁሉ ያደርጋል። ራሱ ይሰጣል፣ ጊዜ ይሰጣል፣ የሚያስፈልጋትን አቅሙ እንደፈቀደ ይሰጣል ይሰጣል። ሚስቱ ምንድን ሲሆ ጋብቻ መስዋዕት ነው። ዋጋ ያስከፍላል። ራስን አሳልፎ መስጠት ይፈልጋል ብሎ ቅዱስ ጳውሎስ አስቀድመን እንዳነሳ ነው ለወንድም ለሴትም እንደሰጠ የስራ ድርሻ። ባልም ምንድን ነው ያለው? ሁሌ እናነሳ ባሎች ወይ ሚስቶቻችሁ ምን አድርጓል? ውለዱ። እስኪ ነገሩ ምንድን ነው አድርጓ ያሉ? ባሎች ወይ ሚስቶቻችሁ ምን አድርጉ? ሴቶቹ ዘንበሩ ባሎች ወይ ሚስቶቻችሁ ምን አድርጓል? እግዚአብሔር በጣም ይቸግራል። ይህ ልጆች ህጻናት ልጆች ሶሪ በሉ ስትሏቸው ሲያጠፉ ይቅርታ በሉ ይተናነጣቸዋል። ወንድ ደግሞ ካገባ በኋላ እወድሻለሁ እወዳታለሁ ማለት ይተናነቀው። በጣም እንግዲህ ኮንሲዩም ስለምናደርግ ከማግባት በፊት በጣም ነው የሚለፋው። በቃ ደስ ልጭ ባትዳሩን እስከ ማፍረስ የሚደርስበት ትልቁ ፈተና አለመውለድ። በዚህ ትዳር እስከ መፍረስ እንደሚደርስ ስለሚያውቅ ውደዱ ተንከባከቡ። ልጅ ሲ ሚስቶች ደግሞ ምን አድርጓችሁ ታዘዙ፣ ለባሎቻችሁ ታዘዙ። ይህን በክፍሉ እናየዋለን። ይህ ሚስቶች ደግሞ ባለፈውም አይተናል፣ አንስተነዋል። በደግሞ ባሏ እንማራለን። ሚስቶቻችሁን ውደዱ እንዳለ ደግሞ ሚስቶቹ ለባሎቻችሁ ናድጓል። ይሄ የተፈጥሮ እግዚአብሔር የሰራልን ስርዓት ነው። ህይወቱን ሊያስተካክልና በበጎ ሊመራው የሚፈልግ እንደዚህ ነው መኖር ያለበት። በአመፅ ግን አይሆንም። እስካሁን ድረስ እኔ ስታዘዝ ነበር፣ ከዛ ላይ ደግሞ አንቺም ነገር ልክች አላረግም። ቀጥሎ ለምሳው አንተ ከዚህ ውጭ ግን የሚመጣው አይደለም። አብዝቶትም ከሆነ እየተነጋገሩ እያነሳለሱ ህይወት ነው። አምስተኛ ያየ ነው እስከ መተጫጨት ድረስ ምንድን ያለው ባለፈው አእምሮ ውስጥ አስቀድሞ ይጸነሳል። ማናት የምትሆነው የሚለውን እየተማረ አእምሮ ውስጥ በተማረ መሰረት ጥሩ እጮኛ እያሰበው ወንድ ነው። ሴቲቱም እያሰበች ይሰነብታሉ በአእምሮ ተጸንሶ። በኋላ ከጮኞቻቸው ጋር ይገናኛሉ። ያገናኛቸው በተማሩት መሰረት ማን እንደሆነ ያውቃሉ። እግዚአብሔር ንገሩ፣ ማን ነው እሱ? እግዚአብሔር። አስቀድሞ ከመጋባት በፊት ከእግዚአብሔር ጋር ጽኑ ግንኙነት ስላለ ከጮኝነት አልፈን ወደ መጋባቱን ደረጃ ብንደርስ ተጋርተንም በመካከል መለያየት ቢኖር ተስፋ ቆርጦ ተበሳጭቶ አዝኖ ሰው ባልየው ሚስቱን ቢያጣ ሚስቱ ባሏን ብታጣ እስከ መጎዳት አይደርሱም፣ ይጽናናሉ። ከቀድሞ ጀምሮ የነበረው ግንኙነት ያንን መልክ ያስይዘዋል፣ ያስተካክለዋል። ከማግባት በፊት ትክክለኛ ግንኙነት ከማጋር ነው የሚያስፈልገው። ህይወት ማለት ሚስት ናት። ህይወት ማለት ባል ብቻ ነው ብለጭልጥ ብሎ መጥፋት። በሁለታችን መሀል ማናት? አስቀድሞ ባል እግዚአብሔርን ይወቀው፣ ሚስቱም እግዚአብሔር ተወቅ። ከተጋሙ በኋላ ብዙ ውጣ ውረድ አለ። ቀድሞ ሚስት ልትጠራ ትችላለች፣ ባል አስቀድሞ ሊጠራ ይችላል። ያን ጊዜ ልብ በሀዘን ተሰብሮ ወደማይገባ ህይወት እንዳንገባ የሚጠብቀን አስቀድመን የመሰረትነው ጥሩ ግንኙነት ጥሩ ህይወት ነው። ያ ግንኙነት ከማን ጋር ነው? ከእግዚአብሔር። ስለዚህ ይሄንን ነው ያየ ነው። ስድስተኛው ተጋቢዎች በጋብቻቸው ዕለት የሚወልዱት የመጀመሪያ ልጅ እንዳለ ተመልክተናል። ማን የመጀመሪያ ልጅ ያለ? ጋብቻ ይባላል። ከዛ በኋላ የሚወለዱ ልጆች ስም አላቸው። ከተወለዱ በኋላ እንክብካቤ ይፈልጋሉ። ልክ በስጋ እንደሚወለዱ ልጆች የጋብቻችን ዕለት የሚወለደውም ልጅ ጋብቻ ምን ይፈልጋል ብለናል? እንክብካቤ ይፈልጋል። እንክብካቤ በስጋ የወለድናቸው ልጆች እንደሚታመሙ በጋብቻችን ዕለት የወለድነውም ልጅ ጋብቻ ይታመማል። ዋናው ጋብቻ ህመም እንዲያገኘው ችግር እንዲገጥመው የሚያደርገው ማን ያለው? ሰይጣን። ማን ያለው? ማን ያለው? በራሱ በማታ ይጠራል። ማን ነው እሱ? ይሄ ጥንት ጠላታችን። አሁን ይህ ሁሉ በዓለም የምናየው በጎ ያልሆነው እኔ ጋር የሚኖረው ድካም፣ ሌላው ጋር የዚህ ሁሉ ምንጩ ክፉ መንፈስ ነው። ክፉ መንፈስ ሰይጣን፣ የጥንት ጠላታችን። በትዳር መካከል ገብቶ የሚበጠብጥ፣ በህዝብና በህዝብ መካከል ገብቶ የሚያውቅ፣ ጎረቤቱን ከጎረቤቱ የሚያተራምስ፣ እህትና ወንድምን የሚያለ፣ አባትና ልጅን የሚያጋጭ፣ ልጅን በወላጅ ላይ ጠላት አድርጎ የሚያስነሳ ይሄ ክፉ መንፈስ ነው። ስለዚህ ለትዳሩ ሰላም አይሰጠውም። ስንጋባ አብሮ ዋና ቀንደኛ ጠላት ከትዳሩ ጎን እንዳለ ማወቅ አለ። ሁሌ ክፍተት ይፈልጋል። ቤት በኩል እንደሚገባ ቤት እንደሚገባ ሰባተኛውና የመጨረሻው ሆኖ ያየነው ምንድን ነው? ትዳሩ የሚመራበት አንድ ባለስልጣን አለው ብለናል። ስንማር ማን ውስጥ ያትዳሩ የሚመራው ባለስልጣን ካለ እግዚአብሔር። እግዚአብሔር ነው። እግዚአብሔር በምኑ አማካኝነት ይመራው ትዳሩ? በቃሉ አማካኝነት፣ በቃሉ አማካኝነት። ስለዚህ በቃሉ አማካኝነት ስንመራ ቃሉ ምን ይላል? ሲጋቡ ወንድም ሴትም እንደዚህ ባል እናትና አባቱ ይተዋል ከማጋ ይተባበራል መተዋል ማለት ይተዋል አባትና እናት ይተዋል ማለት አይታዘዝም አይወደንም አያከብረንም ማለት አለ ግን ይተዋል ከሆነ ለሚዋል እሚጀምሩ ይጀምራሉ ፓስፖርት 12 ዓመት ጀምሮ ሴቶች ልጆቻችን የራሳ ወንዶችም ጭምር ሳይቀር ተረድተው የራሳቸው ብቻቸው ሩም ይፈልጋሉ አሁን ጊዜ አሰጠው ወላጆች እንኖራለን 12 ዓመት በኋላ ታገኛቸው የራሳቸው ዓለም ይፈጥራሉ መተውን እየተለማመዱት ይላል ታዲያ ሲተው ጤናማ ባልሆነ መንገድ እንዳይሆን እኛ መጥራ ያለባቸው ምን እንደሆነ ሲታዩ ምን እንደሚያደርጉ ምርጫቸው እንዴት መስተካከል እንዳለበት ማገዝ ይገባል። ይተዋል ከሚስቱ ጋር ይተባበራል። ሚስቱን ከማጋር ይተባበራል። ከተጋቡ በኋላ በትዳር ጉዳይ የሚወስኑት ዋነኛዎቹ ባልና ሚስቱ ብቻ ናቸው። ጎጆአቸውን በተመለከተ ቁሳቁስ ወዘተርፋ ባልና ደስ ካላቸው አቅም ካገኙ ሊረዱ ይችላል። ይሄ ግን እጅ መንሻ ይዞ መጥቶ ትዳሩን መበጥበጥ አይፈቀድም። እጁን መሰብሰብ ይገባል። ስንፈለግ ብቻ አባይ አሁን በዚህ ችግር ገጥሞናል እማዬ በዚህ ችግር አግኝቶናል ሲሉ እሺ ብሎ እንጂ በግድ እቺ የተመቻት አይመስለኝም እያለ ነገር እየወረወረ ይሄ ልጅ የተስማማ ያለ ሲያጥ አይኖ ውሃዋ እንትንልና ከተጋቡዋል አይለየው ይህን የለ እንደ እግዚአብሔር ቃል እግዚአብሔር አንድ ያደረገው ሰው ምን አያደርገው አይደል? ስለዚህ እጁን መሰብሰብ ነው። ይሄ እግዚአብሔር ቃል መጠየቅ አለ። ከእናንተ መካከል ሰው ከሚያስተው ሰው ወገን ስለሚደረግበት ቅዱስ መጽሐፍ ላይ ሰውን የሚያስተው ሰው ከሚያስት ራሱ ቢታደግ ይሻላል። ምክንያቱም ሰውን በማሳት የሚገጥም ፍርድ ከፍ ያለ እንዲያውም መጽሐፍ ምንድን ያለው ሰውን ከማሳት ይልቅ ትልቅ የድንጋይ ወፍጮ በወገብ ታስሮ በጥልቅ ባህር ውስጥ መጣል ይሻላል። የወፍጮ ድንጋይ እናውቃለን። አንድ ሰው ብቻውን ይሸከማል። እሱ ተጭኖ ከድንጋይ ወፍጮ ጋር አብሮ ወደ ጥልቅ ባህር መጣል ይሻላል ሰውን ከማሳት። ስለዚህ አንድ ያደረገው ለማፍረስ በትዳር ውስጥ መግባት አልተፈቀደም። አስፈቅዶ እነሱ ከፈለጉ እኛ ሰባት ስሜታችን ስስ አይሆን የተጋባን ተጋቢዎች እንደው በትንሹ በትልቁ እንዲህ አቆ እንዲህ ሰርታይ አይባልም። ሚስቶቻችሁ ለጓደኞቻችሁ የምታሉ ባሎች አላችሁ። ባሎቻችሁ ለጓደኞቻችሁ የምታሉ ሚስቶች አላችሁ። አቤት እሱ ቢሆን ይህን አሁን እንዲህ አልጎ ገሌ የለበሰው ሸሚዝ በተጫወተበት ነበር ትላለች። ወይም ገሌ እንዲህ አደረገው እንዲህ ባደረገች ነበር ሚሆን አይታሙ። የገዛ አካሉ ሰው አማን የገዛ አካሉ አንድ ነው። ስለዚህ ጓደኛም ጎረቤትም ዘመድም ወንድምም እህትም አባትም እናትም መሰብሰብ መቻል አለባቸው። ይተዋሉ ይላል ቅዱስ መጽሐፍ። ትተው አንድ ይሆናሉ ወንድና ሴት ይዋሃዳሉ። ከዛ በኋላ ማንም አይለያቸውም ይላልና የትዳር ጊዜ የሚመራው በዚህ መንገድ እንደሆነ ነው የተመለከትነው። እግዚአብሔር አምላክ አዲስ የሚጀምሩትንም እንዲያስተናልን የገባንበትንም ደግሞ እግዚአብሔር የጸና ትዳር እንዲያደርግልን ፍሬውን እንዲያሳምርልን ቅዱስ ፈቃዱ ይሆንልን። አሜን። ቅዱስ ፈቃዱ ይሆንልን። አሜን። ዛሬ የምንመለከተው ስለ ህሊና ስለ የእምነት ስርዓት ወይም አቋምና ስለ ተደበላለቀ ጋብቻ። ህሊና ሲባል ብዙ ጊዜ ሰምተናል። ህሊናው አይፈርድበትም እንዴ ሲባል አልገጠማችሁ? ህሊና የለውም ማለት ነው አላል? ምን ማለት ነው ህሊና ማለት? ምን ጋር ያለው ህሊና ማለት? የት አንድ ሰው ህሊና ጎድሎታል ወይም ህሊናው አልጓል ህሊናው አለው የሚባለው ምን ሲኖር? ህሊና በነገራችን ላይ መንፈስ ቅዱስ ማለት አይደለም። ህሊና ማለት ብዙ ጊዜ ከዛ ጋር ስለምናገናል የክርስቲያኖቹ ዘላለማዊነት የሚያመለክት የቅዱስ መጽሐፍ ትምህርት በቅዱስ መጽሐፍ ውስጥ ተጽፎልናል። ከዚህ ጋር ተያይዞ አብሮ ስለ ህሊና ተወስቷል። ህሊና ልክ የሰው ሰውነት በቁመት እንደሚያድገው ሁሉ ህሊና ያድጋል። ህሊና ምን ሆነ? ያድጋል። በኋላ ነው ያድጋል። በደንብ ማደግ የሚጀምረው ደግሞ ከ15 ዓመት ጀምሮ። እንዴት ነው የሚያድገው? ምን ያሳድገዋል? መቀጨጭ ነው የሚጀምረው? እንደዛው ነው የሚማረው። በማየት ነው። ቤተሰቦቹ የሚሰሩትን፣ ጎረቤቶቹ የሚያደርጉትን፣ ወንድምነቶቹ የሚሰሩትን፣ አካባቢ ላይ የሚደረገውን እያየ ህሊና ይወስዳል። የሚያየውን ሁሉ ይወስዳል። የሚያየው ጥሩ ከሆነ ጥሩ ይወስዳል፣ በጥሩ ሁኔታ ያድጋል። የሚያየው መጥፎ ከሆነ መጥፎውን ይወስዳል። ጤናማ ባልሆነ መንገድ ያለ ህሊና ያድጋል። የሚወስደው ከ15 ዓመት እድሜ ጀምሮ ያድጋል፣ ይመለሰታል። በኋላ ደግሞ 18 ዓመት ጀምሮ ያስገባው መጥፎ ነገር ያስወጣል። ማመዛዘን ስለሚጀምር መጥፎ መጥፎን ያስወጣ፣ ጥሩ ጥሩን ያስቀማል። እና ሰው ህሊና የሚያድግ ነው ማለት ነው። የሚያድግ እንግዲህ ክርስቲያኖች በአጠቃላይ ባለን በሰውነታችን ብዙ መዋቅሮች አሉ። አሁን ይሄ አጥንት እግርን የያዙ መገጣጠሚያዎች አእምሮ የተስተካክሎ የተቀመጠበት ራሱን የቻለ ስፍራ፣ በእያንዳንዱ ክፍል ውስጥ ያለው የአእምሮ ክፍል ምን እንደሚሰራ፣ በግራው ያለው ስራው ምን እንደሆነ፣ በቀኙ ያለው ምን እንደሆነ፣ አየር ቤት እንደሚገባ፣ ደም ቤት እንደሚቀዳ፣ ቤት እንደሚመለስ ተምረናል። ልክ እንደዚሁ መጽሐፍ ደግሞ ክርስቲያኖችን ስለ ማንነታችን የሚያስተምረን ትምህርታል። በራሳችን ቁመና ማለት አሁን እኔ ራሴ ልጃ ሰው ነኝ፣ በሰውነቴ ምን አለ? ቄሱ በሰውነቱ ምን አለ? ምእመኑ በሰው እንዲህ ያለው ስጦታ በሁሉም ሰው ዘንድ አለ። አንደኛ ያለን የመጀመሪያው በቀዳማዊ ተሰሎንቄ ምዕራፍ 5 ቁጥር 23 እንደተጻፈው የሰላም መብራት ራሱ ሁለንተናችሁ ምን ያደርጋል? ይቀድሳል። አብዝቶ ነው የተናገረው። ሁለንተናችሁ የሰላም መብራት ራሱ ይቀድስሽ ማለት ይችላል። አንድ አድርጎ ማለት ሁለንተናችሁ ማለት አብዝቶ። ህሊና አለ፣ አካል አለ፣ ስሜት አለ፣ ፈቃድ አለ። እነዚህ ሁሉ አነሳና ሁለንተናችሁ ያላችሁ ሁሉ ይቀድስ። ሁለንተናችሁ ይቀድስ። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ አደነቀፋ ፈጽሞ ምን ይደረጋል? ይጠበቅ። ሶስት ነገር ይጠይቃል የጠቀሰው። አንደኛው መንፈሳችሁ ይሆናል። እስኪ ንገሩ ምናችሁ ያለው። ስለዚህ እያንዳንዳችሁ መንፈስ አላችሁ ማለት ነው። መንፈስ ቅዱስ ማለት ነው። መንፈስ ግን አለ። የሰው መንፈስ እኔ አለ። እያንዳንዳችሁ አላችሁ የሰው መንፈስ። ቀጥሎ ከመንፈስ ቀጥሎ ምን ገለጠ? ነፍስ አለ። ነፍስ አለ ወይስ የለም? ነፍስ አለ ወይስ የለም? አለ። ነፍሳችሁ። ሶስተኛ ደግሞ ምን ጠቀሰ? ስጋችሁ። ስጋ የተባለው ይሄ አካል ሁሉ ተካቶ የተቀመጠበት የሚጨበረው የሚዳሰሰው የሚታየው አካል ማለት ስጋችሁ ይቀድስ። ደግሞ ጌታችን ዳግመኛ በመጣ ጊዜ ያለ ነቀፋ ፈጽሞ ሶስቱ የሚጠበቁ ምን መንፈስም፣
ነፍስም፣
ስጋ። የሚቆሽሸው ስጋ ብቻ የለም፣ ነፍስም መንፈስም። ይሄ የሰው መንፈስ ነው። እያንዳንዱ እንመልከተው። አንደኛ የሰው አካል የተለያዩ ህዋሳቶች የሚገኙበት ልባችን፣ አእምሯችን ወይም አንጎላችን፣ ሳምባችን፣ ሌላውም የሚገኝበት ይሄ አካል ይባላል በአጠቃላይ። ይሄንን የማን ቤተ መቅደስ ነው አለው ቅዱስ መጽሐፍ? የማን ቤተ መቅደስ ነው? እዚህ ናቸው። የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። ሁለተኛ አካል ነው እንደዚህ ይባላል። ሁለተኛው የሰው መንፈስ ይሄ መንፈስ ቅዱስ አይደለም። አሁን መገኛው መንፈስ ቅዱስ ነው። የሰው መንፈስ ራሱ መገኛ በቅዱስ መጽሐፍ ውስጥ ተጽፎልናል። አዳምን ተፈጠረው በኋላ የህይወትን እስትንፋስ ምን አለበት ይላል?
እንፋለበት
ተነፈሰበት። ከዚያ አዳም ሕያው ፍጥረት ሆነ ይላል። እነዚህ ይቺ መንፈስ የሰው ህይወት ተመራማሪዎች ሊፈልጉት አይችሉም
በላቦራቶሪ ውስጥ።
ከዚህ ከራሳችን ሴል ወስደው ወይም ቲሹ ወስደው ተመራ ይሄ አለው የለውም ሊሉ ይችላሉ። በማይክሮስኮፕ ሊታይ የሚችለው ከሰው የተወሰደ አሁን ወዴን አሞኛል ስል ደም ስጡ እንላለን። ህይወት ካለው ከደማችን ውስጥ ይወስዳል። አሁን የሞተ ሰው ደም ተወስዶ ምርመራ ይደረጋል አለ የህክምና ሙያተኞች። አንዴ ሰው ከሞተ በኋላ በአንድ 15-20ኛው ወይም በወሩ ደም ተወስዶ አለው ህይወት ካለው ደም ወስደው ይመረምራሉ። ደም ውስጥ ምን አለ?
ህይወት አለ።
ህይወት አለ ካለም ራሳቸው ግን መፍጠር አይችሉም። ያ የተገኘው ከማ ስለሆነ እስኪ ሚሆን ከማ ስለሆነ አፈሩ ስጋችን ነው። መንፈሱ ግን የተገኘው ከማን ነው? እፍ ያለው የተነፈሰው ማን ነው?
እሱ ካልሆነ በላቦራቶሪ ሊፈጠር አይችልም።
ሶስተኛው ቅዱስ መጽሐፍም የገለጠልን የሰው ነፍስ ነው። አስቀድሞ ስጋቸው አለ አካል ማለት ነው። ቀጥሎ መንፈሳቸው አለ። ሶስተኛው ነፍሳችሁ። በነፍሳችን አሁን በቤተክርስቲያን ትሉት በወይ ሕያዊት ነባሪት ለባዊት። ሕያው የማትሞት የማትፈርስ ዘላለማዊት ማለት ነባሪት ማለት የምትናገር አሁን እየተናገሩ እያስረዳ ያለው ምን ስላለች ነው? የምትናገር ነፍስ ስላለች። ለባዊ የምታስተው ልብ የምትል የምታስብ የምታሰላስ የምታመላለስ ነፍስ አለች። ከዚህ ደግሞ ባለፈ ነፍስ በራሷ ስንሳሳ
የሴተት
በጎ ስንሰራ
የበጎ ነገር ስሜት የሚሰማ ጎና አለ ውስጣችን።
እስቲ ማንም ሳይናገር ነው ስህተት ሰርቻለሁ ጥሩ ሰርቻለሁ ብለን ከራሳችን ጋር እንደነጋገርበት ጊዜ የለም። ያችን ስህተት ጥሩን እንድናደርግ የምትገፋፈው አካል ህዋስ ናት በነፍሱ ውስጥ። ሌላው ደግሞ ህሊና ይፈርድብናል። ህሊና ዳኛው ሆኖ ይፈርዳል። ሶስተኛው ፈቃድ ነው ዊል የምንለው አሁን የመጣ ነው። ፈቅረ ከሞተ በኋላ ሰው ፈቅሮ መንቀሳቀስና ቤተክርስቲያን መጣ ጉባኤ መካፈል ይችላል? ፈቃድ ያለችው ከነፍስ ጋር ልማር ብለን ፈቅረን መጣ ወስነ ቢበርደኝም ቁጭ ብዬ ቃሉን እሰማለሁ ብለን መጣ። ይህ ፈቃድ ነው። የማ ፈቃድ? የነፍስ። የማ ፈቃድ ነው? የነፍስ ፈቃድ። ፈቃድ አለ። ሌላው መሻት አለ ማሰብ። ይህን ባለ አሁን እዚህ ቁጭ ብለን ስለ ትዳር ሲነሳ እግዚአብሔር ቢሰጠን የትዳር አጋር ቢያደርግልን ብለን እያሰብን እያሰላሰልን ያለን አለ። ይህን እንድናስብ የምታደርገን ማናት? እሷ ነፍስ። ሌላኛው ደግሞ ስሜት አለ በነፍሱ ውስጥ። ስሜት ምን አይነት ስሜት? ማቀር የለው ስጋ ልብላ ልጠጣ ይላል። ዛሬ በላው ጠጣው ብሎ ለነገ መሰንበቻ አያገኝም ስጋ ነገም ሲነጋ ደግሞ ይፈልጋል። ልክ በነፍሳችንም ደግሞ እንደዚሁ እስከዛሬ አገልግለነዋል፣ ዘምረናል፣ አስቀድሰናል። ይበቃናል አሁን ያስቀደስነው ይበቃናል የዘመርነው እንላለን አንልም? ነገም ለመዘመር ነገም ለማገልገል ነገም ለመቀደስ ነገም ለማስቀደስ ነገም ወደ መልኩ ወደ ተሻለው የቅድስና ህይወት ለመድረስ እንመኛለን እንሻለን። የውስጥ ስሜታችን ይህን ለማድረግ ይሻል፣ ይፈልጋል፣ ይንቀሳቀሳል፣ የፈቀደው ያደርጋል። ስለዚህ ስሜት አለ በዚህ ውስጥ። እነዚህ ሁሉ ደግሞ አስተባብሮ የሚይዝ ሁሉን የሚመራ የስጦታ ባለቤት የሆነ ደግሞ መንፈስ ቅዱስ አለ። አሁን በሰው ዘንድ ስንት ነገሮች አሉ? ነፍስ አለ፣ ነፍስ አለ፣ ምን አለ? ስጋ አለ። ይሄ የለበስነው አካል ምን ይባላል? ስጋ ማህደር ነው። አሁን የሰራነው ህንፃ ይሄኛው ያለንበት ምን ይባላል? ቤተ መቅደስ፣ ቤተ ክርስቲያን ይባላል። ስጋችን የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ቤተ መቅደስ።
መንፈስ አለ ነፍስ አለች እነዚህ አናልፎ እዚህ ጋር ይታያቸዋል
ኮንሰንትሪክ ሰርክል ታውቃላችሁ ይሄ ኮንሰንትሪክ ሰርክል እየተመለከታችሁ እንድታስቡ ስለ ሽንኩርት ነው ሽንኩርት ታውቃላችሁ እንደዚህ አይነት ተሚላላት ያለው ሲሉት ዝም ብሎ ነጭ ነው ወንዶች እንደዚህ ከላይ ጀምሮ የሚላቃ የመጀመሪያው ስልተው ሁለተኛው እናገኝ ሁለተኛው ሲላቅ ሶስተኛው ሶስተኛው ሲላቅ አራተኛው ስምንት አምስተኛው ስምንት ስድስተኛው ስምንት ሰባተኛው እናገኛለን መጨረሻ መሀል ላይ መጥቀም አንዳንድ ጊዜ መሀል ላይ ቀፎ ታገኛለች። ገጥማቸዋል ወይ እንጨት ይገጥመናል የሚከተፍ ሽንኩርት ቀፎ ይገኛል። ትበቃለ አንዳንድ ራሱ ደግሞ ፍሬ ይዞ ይገኛል የውስጡ። አሁን ስንመለስ ካሁን ድረስ የገለጥናቸውን ነገሮች መሰረት አድርገን ከዚህ እንጀምር ከዳር መጀመሪያ ላይ እንግዲህ ከውጪ የተሸፈነው አካል ላይ የምናገኘው ዙሪያችንም ማለት ነው። በዚህ በምንኖርበት ዓለም ውስጥ ሰይጣን አለ፣ ጽኑ ፈተናዎች አሉ። ሌላው ደግሞ አካባቢያችንንና ሌሎችንም ነገሮች ማካተት ይችላል። በዙሪያችን አሁን አካባቢያ የምንኖርበት አለ ወይ ሲ አሁን ዞር ስንል እዚህ ጋር እንትናለ ወደዚያ ጋር እንትናለ የምንኖርበት አካባቢያ አለ። ያንዳንዱ ደግሞ የራሱ ደግሞ ባህሪ ያላቸው ሰዎች አሉ። አካባቢ አለ። ከዚሁ ጋር አሁን ደግሞ አለረፍት የሚመላለስ የሚንቀሳቀስ የሚሰለጥን ሰይጣን አለ። በዙሪያችን ልክ የሰውነታችን የመጀመሪያው ገጽታ ላይ የሚገኘው መለኮታዊ ረድኤት እና የተቀባ ነው ቅዱስ ሜሮን። ተጠምቃችኋል አልተጠመቃችሁም? ተጠመቃችሁ አሁን ከተጠመቀ ሁላችንም የእግዚአብሔር መንፈስ ቅዱስ ማህደር ከሆነ ይሄ አካላችን ተከልሏል ማለት ነው። ከእነዚህ ከታናናሾች አንዱን እንዳትንቁ። መላእክቶቻቸው ዘወትር የማንን ፊት ያያሏ? የአባቴን ፊት ያያሉ። ማን ነው እንዲህ ያለ ዋጋ የሰጣቸው? በእሱ ስም ያመኑ የተጠመቁ ልጅነት ያገኙትን ነው። ስለዚህ ከተቀበለን ፊት ለፊት ቀጥታ ሲመጣ ሰይጣን የሚገናኘዋል። ገርፎ የሚመልሰው ኃይል ያገኛል። ያ የመንፈስ ቅዱስ ጥበቃ እግሮቻችሁን እንዳይደነቃቀፉ እንዳይሰነቃቀፉ ይጠብቃል ይላል። ማንም ይጠብቃል ጥበቃዋል። ይሄ የታተመበት ከተቀመጥነው በኋላ ልጅነት ልክ ስናገኝ በየህዋሳቶቻችን ላይ በአይናችን፣ በአፍንጫችን፣ በከንፈራችን ወይም በአንደበታችን፣ በእጃችን፣ በእግራችን ህፃናት ሲጠመቁ አይታችሁ ቅባሜሮን ይቀባሉ። ይሄ ቅባሜሮን ማለት ከቅባ ቅዱስ ይለያል። ስንታመም የምንቀባውና ስንጠመቅ የምንቀባው ይለያል። ታውቃላችሁ? ስንታመቅ የምንቀባው ቅዱስ ሜሮን ይባላል። ንገሩ፣ ምን ይባላል? ሜሮን ይባላል። ታመን የምንቀባው ደግሞ ቀኒ ወይም ቅባ ቅዱስ ይባላል። ስንታመን የምንቀባው ዘይቱ ራሱ ይለያያል። ሜሮኑ የሚዘጋጀው በአባቶች ጸሎት ነው፣ በሊቃነ ጳጳሳት። ቅባ ዘይቱ ደግሞ ቅባ ቅዱሱ አባቶች ካህናትን ጭምር ከጸለዩበት በኋላ ከተመረጠው ዛፍ ከወይራው ያንን አሰናቶ አዘጋጅተው ህሙማን ተቀብተው ይፈወሱበታል። ሁለቱ ይለያል። ስለዚህ ስንጠመቅ የተቀባለው ነው ሜሮን ያለ። ስለዚህ ተከልለናል ማለት ነው። ሰይጣን ከውጭ አለ፣ ግን ዙሪያችን ምን ከልሎናል? ምን ከልሎናል? እስኪ ነው ይህ ጥምር ያሁን የምታየው ጥቁ ጥቁሩ ማነው? እሱ መለኮታዊ ረድኤት አለ፣ ጥበቃ ማለት ተጠብቀናል። የሚጠብቀናል፣ የሚጠብቀን አንቀላፋ። ማን ነው የሚጠብቀን? እስኪ ጥሩ እናንተ ምን የሚጠብቃችሁ? እኔ የሚጠብቀኛል ነው ጠብቃችሁ ላይ ጠብቃችሁ። ስለዚህ መስፋት እናለው እያንዳንዳችን በዙሪያችን እንደ አንበሳ እያገሳ የሚዞር ጠላት አለን። ቅዱስ መጽሐፍ ይናገራል የሚውጠው ፈልጎ ይዞ
ይዘራል ይላል ቅዱስ መጽሐፍ። ማን ነው ዘዋሪው? ሰይጣን ዘዋሪው። ዘዋሪው ይመጣና ሊውጠርሽ እንዳይውጠር የሚከራከራል። በውጭ ገጽታችን ጨምሮ የሚገኝ
መለኮታዊ ጥበቃ በተቀባነው ቅባሜ ነው የተነሳ ካለ ነው ያጣፈ። ከዛ ልክ ከዛ ቀጥሎ የሚገኘው እንግዲህ አካል ይሄን ስነካ ግንባር ይቻላል። ከግንባሩ በፊት ምን አለበለና መለኮታዊ ጥበቃ። አይኖቻችን እንኳን አደጋ እንዳያገኛቸው የሚጠብቃቸዋል። ማነው ስም የሚጠብቃቸው? ማን የሚጠብቃቸው? አንዳንድ ጊዜ ወይም እግዚአብሔር ጠበቃው። እሱ እኮ አትርፎኝ ነው እንጂ አይኔ አሁን አትርፎም ነበር ያለን በቀል የለም። ይጠብቃል። ከዛ ቀጥሎ አካላችን ነው የሚገኝ። የመጀመሪያው ሽንኩርት ልጣችን ይመጣል። ይህ አካል ከአካል ቀጥሎ የሚገኘው ማን ነው? እሱ የሰው መንፈስ መንፈሳችን። ከዛ ቀጥሎ የሰብ ኮንሽስ እንደምን ነው ትክክለኛ ሰተኛ የሆነ ስሜት የሚሰ ከዛ በኋላ ህሊና አለ። ከዛ በኋላ ፈቃድ አለ። ከዛ ቀጥሎ ሀሳብ አለ። ከዛ ቀጥሎ ውስጥ ምናለ ስሜት አለ። ከዛ ቀጥሎ ከስሜት ቀጥሎ አሁን አንድ ቅርፍት አለ። ያ ቅርፍት ጥቁር ቀለም ተቀብቶ የምታየው ማን ነው? እሱ ውስጥ ያለው ደግሞ ማን ነው? እነዚህን ሁሉ የሚመራቸው የሚያከናውናቸው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ይሄ በውስጡ ቅድም እንዳልነው ደረቅ ሆኖ ካገኛችሁ የሚደርቀው ቀፎ የሚሆነው ላልተቀመጡት ነው። ልጅነትን አላገኙት ፍሬ ይዞ የሚገኘው ደግሞ ለተቀመጡት ነው። ስለዚህ ባጭሩ ይሄን ለመሰብሰብ ይሄ እንደ ሽንኩርት ኮንሰንትሪክ ሰርክል ነው ብለናል። የመጀመሪያው ሽፋን አካል፣ ሁለተኛው ለአካል ህይወትን የሚሰጠው ማን ነው? እሱ ነፍስ። ከእሱ ቀጥሎ የሚገኙት ቅድም እንደጠቀስናቸው በአንድ ላይ ማን ነው? እሱ ነፍስ። ይሄ ስሜት፣ ፈቃድ፣ ህሊና ያላቸው ሁሉ ማን ውስጥ ነው ያሉ? ነፍስ ነፍስ። ከዛ በጥልቁ ውስጥ መጨረሻ ከመንፈስ ቅዱስ በፊት የምናገኙ ማን ነው? እሱ ስሜት። በጥልቁ ውስጥ የሚገኘው ማለት ነው። በጥልቁ ውስጥ የምናገኙ ልመልሰው፣ ረሳችሁ? በጥልቁ ውስጥ ይኸው እዚህ የምታገኙት ማለት ነው። በጥልቁ ከኃጢአት በፊት የምናገኘው ማን ነው? ስሜት ነው። ይሄ አሳብ፣ ፈቃድ፣ ህሊና፣ ሰብኮንሽስ እነዚህ ሁሉ አንድ ላይ ማጋ ናቸው ብለናል። ነፍስ ናቸው። በጥልቁ ውስጥ የምናገኝ የመጨረሻው ከነዚህ መካከል ከነፍስ መካከል ማለት ስሜት ስሜት። ከዚያ ስምንተኛው በተቀመቁ ኦርቶዶክሳውያን ውስጥ የሚገኝ መንፈስ ቅዱስ። መንፈስ ቅዱስ የሚሰራው ስራ አለ በውስጥ። ስለዚህ አሁን በእኛ ውስጥ አካል አለ፣ መንፈስ አለ፣ ከነፍሳችን ወገን የሆነ ፈቃድ አለ፣ ስሜት አለ፣ ሀሳብ አለ፣ ወይም ምኞት ማለት ይሄ ሁሉ በአንድ ሰው ሰውነት ውስጥ አለ። በማን ውስጥ ነው ያለው? በራሳችን ውስጥ በራሳችን ውስጥ። ከዛ ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ የሰው ሁለንተናው የሰይጣን ወጥመድ እንዳይወዳ ይከላከላል። ጠበቂያ ሰይጣን እንዳያለቃን ያለ ሌላው ተጠምቀን ቅዱስ ሜሮኑ ስንቀበል ይቀድሰናል። በውስጣችን ያለ መንፈስ ሌላው ልጅነትን በጥምቀት እንደምናገኝ ሁሉ በሜሮን ባገኘነው መጠበቃ የተነሳ ወደ ዘላለማዊነት ያደርሰናል። ዘላለማዊ ትርስት እንድንወስ ያገኛል። ሌላው ቅድም እንዳለው ይሄ መንፈስ ቅዱስ የማይኖርባቸው አሉ። ደረቅ ቀፎ ሆነው የሚገኙ ውስጣቸው ማናቸው? ያልተቀመጡ ነገሩ ማናቸው? ይህ ዝም ብዬ ያነሳው ነው ይሰራል። አሁን ስታገቡ ሃይማኖት ይህን ይሄ ሁሉ ተመልከቱ ሲባል አንዳንድ ሰዎች ምን ችግር አለው? ውጭው ነው የሚያየው። ጠጉሯን ያያል፣ ወገቧ ስምንት ቁጥር መሆኑ ያያል፣ ጠጉሯ ዶማን መሆኑ ያያል፣ ጥርሷ ወተት መምሰሉ ያያል። ሰውን ስናየው እንደዚህ የሚሆነው አሁን እንደተገለጠው ዝም ላይ የፋሻሪ ከውጭ የሚታየው ነገር ነው። ይህንን እኔ እነዚህ ሁሉ ማዋቅሮች ከመንፈስ ቅዱስ የሚለዩበት ደግሞ አንድ ጥቁር ክባ ነው። ወደኋላ ልመለስ። ማነው እሱ? ይሄ ከመንፈስ ቅዱስ እንዳይገናኙ የሚያደርጋቸው አለ። እነዚህ ሁሉ እንግዲህ ከጠቀሱ አካላችን፣ መንፈሳችን፣ ህሊናችን፣ ፈቃዳችን፣ ሀሳባችን፣ ስሜታችን ሁሉ በውስጥ ከሚገኝ በውስጣቸው የሚገኘው መንፈስ ቅዱስን አታሳዝኝ ይላሉ። እንዳንገናኘው የሚያደርግ አለ ክበብ። ይህ ጥቁር ማኖስ ኃጢአት። ሰው ኃጢአት ቢሰራ በንስሐ ግን መመለስ ይችላል፣ ቢበድል ማለት እና በድለን ተመልሰን በንስሐ ስንመለስ ያ ጥቁሩ ክበብ ይጠፋል፣ መዓዛችን ራሱ ይለወጣል። ውስጡ ጥቁር የሆነ ሽንኩርት ሽታውን ይነግረኛል። እስቲ ወንዶች በጣም የሚያቃጥል ሽንኩርት አለ እሱ ልጡት፣ ውስጡ ቀፎ የሆነ ሽንኩርት ልጣችሁ ታውቃላችሁ? ብዙ ቃጠሎ አለው ውስጡ የደረገ ሞክሩ። ብዙ ልባላላችሁ ክምር ይችላል። ማዕዛዋን የማቃጠሉ ኃይል ያለው መሆኑ ውስጡ ከደረቀ ውጭውን ጭምር አብሮ ስለሚያደርቀው አቅም ያጣል። እኛ ውስጣችን ውጭውን ጭምር እንዲደርቅ የሚያደርገው ውስጣችን መንፈስ ቅዱስ አለመኖሩ፣ የሚያለመልመው መንፈስ ቅዱስ። ንስሐ ገብተን ስንመለስ መዓዛችን ይለወጣል፣ ሽታችን ይለወጣል። አሁን ሽቶ እዚህ መካከል ዙሪያውን ብነፋ የክፍሉ መዓዛ ይለወጣል። ይለወጣል አይለወጥም? ይለወጣል። ልክ እንደዚሁ መዓዛችን ይለወጣል፣ መላ ሰውነታችን ይለወጣል። መልካም መዓዛ ይኖረዋል። ያ መዓዛ ያ ሽታ የማ ሽታ ይሆናል? የክርስቶስ ሽታ ይሆናል፣ የእግዚአብሔር ሽታ ይሆናል። መንፈስ ቅዱስ በውስጡ አለው። በበደለ ጊዜ ንስሐ የሚገባ ሰው ሀሳቡ ሁሉ መልካም ነው፣ እንዲህ ብናደርግስ እንዲህ ብንሰራስ ይላል። ውስጡ የተበላሸ ሰው አካሉ በሙሉ አካሉ ብቻ አይደለም ነፍሱም ሳትቀር ጠራራ ይለወጣል። አንድ እንትን ነግራቸዋለሁ። ሰውየው አሉ እንግዳ መቀበል እንደሚገባ ተምሯል፣ ግን እንዴት አድርጎ ማስተናገድ እንዳለበት ደግሞ አልተረዳም። አንድ በአገሩ ሰዎች የሰለቹት ሰካራም ጠጪ፣ የአደንዛዥ እጽ ተጠቃሚ፣ አመንዝራ የሆነ ሰው ወዳሉበት አገር ይመጣና በእንግድነት ተቀበሉ ይላቸዋል። ይቀበሉታል፣ አስገብተው አሳደሩት። በመጣበት ሰሞን ያን ተባሪ በሙሉ ደበቀ። ቆይቶ የልባቸውን አየና ስራውን ጀመረ። ባልየው ሁለት ሰዓት ይገባል፣ እሱ አራት ሰዓት ይመጣል። ባልየው በጊዜ ይደርሳል፣ እሱ ጠርቅቶ ሰፍሮ ይደርሳል። ምን አረጋቸው? ባልና ሚስቱ ሲቸግራቸው ውጣ ልዳ ተጨንቀው ውጣ ልዳ አሮና ማለት አይቶ ሲቸግራቸው ፍርድ ቤት ይሉ ዳኛ ቆሞ ሲጠይቀው እለቃለዋል። ግን እነዚህ ሰዎች በቤታቸው ግድግዳ ላይ አንድ ሚስማርና በዛች ላይ ደግሞ አንድ ነገር ብቻ እንሰጥር ይፍቀሩልኛል። ምን ችግር አለው? እነሱ አንድ ሚስማር ላይ የሚሰቀል የሚያውቁ ስዕል ነው ወይ ፎቶግራፍ የፈለገው ይስቀላሉ። እና ተስማምተው በፍርድ ቤት ቃል ገብተው ሰውየውም ሊለቅ ተስማምቶ ወጡ። በማግስቱ በጣት አንድ ሚስማርና አንድ የሞተች አይጥ ይዞ መጣ። ወስዶ ግድግዳው ላይ ተከላ። አይጥ ሞቶ ይሸጣል አይሸጥም? ጠቆ ይሸጣል አይሸጥም? እንኳን እያየናል ታው። ከዛ ደምንም እንዳያት የለም ስለተስማሙ ችለዋሳለሁ መጥቶ ሲያይ ቋንቋ ሆናለች፣ ደርካለች። አይቷን አወረደና ይዞ ሄደ። ተገላገል ብሎ ሲያስብ በማግስቱ ደግሞ ትልቅ የሞተ ውሻ ከሚስማር ጋር ሞትቶ ይዞ መጣ። አሁን መጥፎ ሽታ ማለት ምን ማለት ነው? ተረዳችሁ? መልካም መዓዛ፣ በጎ መዓዛችን በጎ መዓዛ ያስገኘች ማናት? እሷ መቤታችን። የቅዱሳን መዓዛቸው መልካም ሽታቸው ማኖርሱ ኢየሱስ ክርስቶስ
የሱ ፈቃድ ያደረጉ በውስጣቸው መንፈስ ቅዱስን ደስ ያሰኙ ሁሉ ማዛቸው መልካም፣ ሐሳባቸው መልካም ነው፣ ፈቃዳቸው መልካም ነው፣ እቅዳቸው መልካም ነው፣ ሲወያዩ መልካም ናቸው፣ ለሰው የሚያስቡ ቅን ነው። ምክር ሲረቁ እንኳን ገዳ ውስጥ የምንወጥበትን አቅጣጫ የሚጠቁሙ ክፉዎች አሉ። መንፈስ ቅዱስ የሌለባቸው ናቸው። የተለየው ሰው ይከራፋል፣ ጠረኑ ይለወጣል፣ ሀሳቡ አይወደድም፣ ምክሩ አይወደድም፣ ያበላሸዋል። የውስጡ አለመስተካከል መላ ሰውነታችንን ነው የሚያበላሽ፣ መላ ሰውነታችን። ስለዚህ እንግዲህ ሌላ ምሳሌ ምስጣቸው። ለምሳሌ በዚህ ቤተክርስቲያኑ ላይ በላይ ስትመለከቱ ምሰሶ ላይ መስታወት አለ፣ ክሪስታል በዛ ያ ክሪስታል መውሰድ እና ጥርት አድርገን ወደ ውስጥ ያሳየናል፣ ወይም መብራት የክሪስታል ማለት ወደ ውስጥ በክሪስታል ክሪስታል በትክክል በውስጥ ያለውን ነገር ያሳያል ወይስ አያሳይም? ነገሩ እዚህ ናችሁ። ያሳያል ወይስ አያሳይም? ያሳያል፣ ጥርት አድርጎ ያሳያል። ልክ እንደዚሁ በጥምቀት የሚታደሰውን ሰውነታችን ጥርት ብሎ በውስጡ መንፈስ ቅዱስ እንዳለ ይታይበታል። ጥርት ብሎ ጤናማ ዓይን ያለው ሰው በሙሉ በውስጣችን የሚገኘው መንፈስ ቅዱስን ማየት ይችላል። አሁን የሚቸገረው አሉ፣ ምን አይነት ሰው ቀሲ ሰው ደግሞ የሚጨነቁ ጥርት ብሎ የመንፈስ ቅዱስ ፈቃድ ማደሪያ መሆን። ይህን አንድ ቄስ መርምሮ ምን እንደሆነ ማወቅ አይቸገርም። ጥርት አድርጎ ማየት ይቻላል። ጥርት አድርጎ ጤናማ ዓይን ያለው ሰው በሙሉ እኛ ለክሪስታሉ መንፈስ ቅዱስን ፈቃዱን በማድረግ እግዚአብሔርን ፈቃዱን በማድረግ የምንጓዝ ከሆነ በውስጣችን ያለው መንፈስ ቅዱስ ጤናማ ዓይን ያለው በሙሉ ማየት ይችላል። ከዛ ክሪስታሉ ላይ ወስደን ጭቃ በሚቀባው ከውስጥ የሚገኘው የአምፖሉ ብርሃን ማየት እንችላለን። ግን አላየንም ማለት ክሪስታሉ ስላልታየን ክሪስታል መሆኑ ቀረ ማለት ነው? ስላላሳየ አይደለም። እንዳያሳይ ያደረገው ነገር ምንድን ነው? እሱ እንዳያሳይ ያደረገው ንገሩኛ፣ ምንድን ነው እሱ? ጭቃ። እንዲያሳየን ምን ማድረግ እንችላለን? አሁ በደንብ አድርገን ማጽዳት፣ ማጠብ። ልክ እንደዚሁ በውስጣችን ያለው የመንፈስ ቅዱስ ስራ መዓዛው የእግዚአብሔር ፈቃድ እንዳይታይብን የሚያደርግ ቆሻሻው ጭቃው ምንድን ነው? ኃጢአት። ይህን በማንም ሰው ይወጡ እጮኛ ሊመርጥ የሄደ ሰው ጥርት አድርጎ ያቺን ሴት ማየት የሚችልበት ከሌለው ራሱን ይናራል። ዝም ብሎ በጭፍናል እድሜ እየሄደ ስለዚህ አንዱ ጋር እንደምን እየመጣ በቃለ ስኛል። በኋላ ደግሞ ነገራሉን ለዩም አለ ሽማግሌ እንኳን አንተ እየተቸገር ያለን ስንታለን በቁም የተቃጠልኩ ማን ይለየ የምን አገባባችን። ስለዚህ ርታሞ ማየት ይቻላል። በንስሐ ይህን ማጠብ ነው። በንስሐ ከተመለስን የማይደመሰስ ነገር የለም። በብርሃንና በጨለማ መካከል ህብረት ሁልጊዜ እንግዲህ አሁን ከዚህ በመነሳት እግዚአብሔር አሁን ለኛ ማን ሆኖ ታየ? ምንድን ነው ለኛ እግዚአብሔር እንዴት አድርገን ነው የምንስረው? በውስጣችን ያለ መንፈስ ቅዱስ እንዴት አድርገን እንስረዋለን? ምን አላችሁት እስቲ? እግዚአብሔር መድኃኒቴ ነው አላላችሁትም? አባቴ ነው አላላችሁትም? አምላኬ ነው አላላችሁትም? ጥርት አድርጎ እንድንታይ በጎ መዓዛ እንዲኖረን የሚያደርገን ማን ነው? እሱ እግዚአብሔር እሱ ራሱ በቃለ ተናገራቸዋል። ከእናንተ መካከል ልጁ እንጀራ ቢለምን ነው ድንጋይ የሚሰጠው ማለት? ከእናንተ መካከል አሳ ቢለምን ነው ለልጁ እባብ የሚሰጠው ማለት? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ እንዴት አብልጦ መልካም ስጦታ ይሰጣል? ጥሩ ስለመናችሁ እንዴት አድርጎ አሳ ጠይቃችሁ እባብ ይሰጣል? ዳቦ እንጀራ ረምነ እግዚአብሔር አምላክ ድንጋይ ይሰጣል አይሰጥም? የታመነ አምላክ ድምፁን እንድንሰማ ይፈልጋል።
ሁልጊዜ ሚራራ ሚያዝንልን ተመለሱ የሚል ድምፁን ባልሰማ ጊዜ ደግሞ ለኢየሩሳሌም እንዳለቀሰላት ያለሰ ያስ አለቀሰ። ለመላልሽ የሚሆነው ብታውቂስ መልካም ነበራል። ነገር ግን አላውቅሽ አለና ሰማይቱን እያየ አለቀሰላት አለቀሰላት ያዝናል። ድምፁን ባልሰማ ጊዜ ባልታዘዝ ነው ጊዜ ማለት። ስለዚህ በገዛ ፈቃዳችን እስካንተው ነው ድረስ እናመልካለን የምንለው እግዚአብሔር የሰቀልን ስጦታ በአግባብ ቁርጥ አድርገን እንድንጠቀም ነው። ወንዱም በተሰጠው ስጦታ ሰውነቱ በአግባብ በንጽህና እንዲጠብቅ፣ ሴቲቱ በአግባብ በንጽህና እንዲጠብቅ። ምኑ ነው የምንጠብቀው? ነፍሳችንን፣ ስጋችንን እና መንፈሳችንን በኢየሱስ ህሊናዋ ፈቃዷል አሳባል ስሜታል። እነዚህ ሁሉ ጤናማ ገጽታ ያስፈልጋቸዋል። ወደ ትዳር ከመግባት አስቡ። ወደ ትዳር ከመግባት ከገባንበትም ማጥቃት አለብን። ይህ ይንስራ ያለው እኛ ላይ ነው። አሁን ቤት ስንሰራ ስንጣራ ታች ይቆፈራል፣ መሰረት ይጣላል፣ ከዛ ብረት ይታሰራል፣ አርማታ ሞላ። ስንት አሳር ነው የምናየው? የእኛንም ቤት ሰውና እንደዚህ አድርገን እያንዳንዱን አካል አስተካክለን አስበን መቆም መቻል። አሁን የቤት ስራው ባሎች ሚስቶቻችሁ ላይ አይደለም፣ ሚስቶቻችሁ ላይ አይደለም፣ ሚስቶች ባሎቻችሁ ላይ አይደለም። እያንዳንዳችን የየራሳችን ሰውነት አለ። እንድናጠራው እንድናስተካክለው እግዚአብሔር ሁልጊዜ ድምፁን እያሰማ እንድንመለስ የሚናገርበት ቤተክርስቲያናችን ይህች ናት። አያችሁ፣ ይህን የተማራችሁ ካሁን ዛሬ ከማን ከቤተክርስቲያናችሁ ከማን የሰማችሁ? እስኪ ንገሩ። አሁንን የምነግራችሁ ከራሴ ያመነጫሁት ነው። አባቶቻችን ለሶስት ሺህ ዘመን ያህል ሲያስተምሩ የኖሩ ትምህርት ነው። ይችናት ቤተክርስቲያናችን፣ ይችናት አያችሁ። ህይወትን ምን አድርጋ እንደምትረጉም፣ ሰው ምን አድርጋ እንደምታስረዳን አያችሁ። ማንን ያደነቃችሁት? አሁን ቆሞ የነገራችሁን ያደነቃችሁት ወይስ ይህን ትምህርት ያቆየችላችሁ ቤተክርስቲያናችሁ? ይህን ትምህርት ያሉ አባቶቻችሁ ውብናት ቤተክርስቲያን። ታዲያ ለመጋባት ሲሹ የሚጋቡ ሰዎች ምርጫ ሲያደርጉ ዝም ብሎ ካለዩ ሰው ጋር ሳይሆን ሁለቱም ጥርት ብሎ መታየት የሚችሉ መሆኑ እንዲያረጋገጡ ትፈልጋለች። የውስጡ የሽንኩርት አካል ደረቅ ያልሆነው ከለመለመው ጋር ጋብቻ የመስረት አትችልም። የደረቁት ያለምንም ሞታ ተጠምቀው የበደሉት ንስሐ ገብተው ጥራት ይኖራቸው ይስተካከሉ ትላለች። እና እንግዲህ የቤተክርስቲያንን ትምህርት ጋብቻ ከመመስረት አስቀድሞ ገብተንበትም ከሆነ በደንብ በአግባብ መማር ያስፈልጋል። እንግዲህ በአጭሩ አንዳንድ ነገሮችን ጠቅሶ ለማጠቃለል ሁል ጊዜ ከጋብቻ አስቀድሞ በዓለም ካሉ ወገኖች የተለየ ነው። የተለየ ስሜት በአስተሳሰብ ስለ ህይወት ባለን ትርጉም ሰው ምንድን ነው ሲባል የሚሳለው አሁን በውስጣችን ሶስቱ ነገሮች ነፍስ ያሏት ደግሞ ከነፍስ ጋር ያሉ ስጦታዎች መሳል አለባቸው። እኔ እኮ የሚጠብቅ በዙሪያ የሚያነሳ አንበሳ አለ፣ ግን ያ አንበሳ እንዳይወጣኝ ደግሞ የሚጠብቀኝ መንፈስ ቅዱስ አለ፣ ረድኤተ እግዚአብሔር አለ። እንዲጠብቀኝ የሚያደርገው በተቀባዩ ምንድን ነው ይላል ሜሮን። ከዛ ቀጥሎ አካል ያለ አካላችንን መጠበቅ አለብን አለ። ከዛ ቀጥሎ መንፈሳችን፣ ከዛ ቀጥሎ ነፍሳችን አለች። ይህን መጠበቅ አለብን። እንግዲህ ይህን ስንጠብቅ ከዓለም ተለይተን መሆን አለብን። በሳ ለቢና ይዘን መሆን አለብን። ሰይጣን ሰዎችን የሚያስትበት ብዙ መንገድ አለው። ዛሬም ስላለፈው ዘመን አይደለም፣ አሁን ስላለንበት ስለ አንደኛው ክፍለ ዘመን ብዙ የሚያስትበት መንገድ አለ። ከነዚህ መካከል በአጭር ባጭሩ ለመጥቀስ አንዱ የእግዚአብሔር የቃሉ ስልጣን ማቃለል ማቃለል። ምን ያስፈልጋል? ምን የሁሉ ጥስ ማለት ምን የሁሉ ድካም ቅልና ነው። በቃ እሱ እኮ ሁሉን አልጻፈልንም፣ ሁሉን አልነገረንም። የሚበቃልና የሚያስፈልገን ግን ሰጠን። እሱንም አቃለል እንድናቃለል ያደረገ ነው ሰይጣን ቃሉ እንድናቃል። ሁለተኛ እራሳቸውን ሰዎች የሚቆጣጠሩ ጎልማሶች ከሆኑ ምን ችግር አለው? ወሲባዊ ግንኙነት ቢፈጽሙ ነው የለውም እያሉ ደግሞ የሚያደፋፍረዋል። አግብቷን ካገባስ ምንም አደለ። አሁን ለመባለግ ለመሆኑ አግብታል የሚሏል ልክ ሴኪዩር እንደሆኑ ይሰማቸዋል። ባለትዳር ከሆነ ያላገባው ግን ያላገባች ቤትም እየዘለለ የዘለለች መጣች አድርጎ የሚያስባል። ችግር የለውም። እሱስ ባለትዳር ከሆነ ምን ማለት ወይ ሚስቷ እናዳር ይሆናል ምን ያደርግ እንግዲህ ወይ ቢሃርጎት ይሆናል ምን ያን በማለት የሚያገፋፍ አሁን ስነግራችሁ ቀላል ይመስላችሁ ይችላል። እዚህ አሁን ለዚያ ደስና ካንት ጊዜያችሁ ስንወስድ ምን ያህል የከፋ ድርጊት እንደሆነ ከመረዳት ጋር ምን ያህል ያደፋፈው ነው ብዙ ሌላ ልቅ ወሲብ ፊልሞች ልቅ በቃ አሁን እየተቆረጠ ማስታወቂያው እየተቆረጠ እየወጣ ላይ ይሄ የት ነው የሚያደርሰው? እስቲ አሁን እዚህ ፊት ለፊት መጋረጃ ከገባችሁበት ሰዓት ጀምሮ ተጋርዶ ቢሆን ምን እንደሚካሄድ ባታውቁም እዚህ ውስጥ አንድ ነገር አለ ከተባላችሁ ሳታዩ ላለመሄድ ጥረት ካደረጋችሁ ሳታዩ ተከልሎ ተደብቆ ተከብሮ የተቀመጠ ነገር ሁሉ ጊዜ ክብር አለው። ቤተ መቅደሱን ለምንድን ነው የምናከብረው? ተከልሎ ተሸፍኖ ስላለም ጭምር እግዚአብሔር ዙፋን ነው ብለ ልክ እንዳይኖራችሁ ክፍት ቢሆን ኖሮ ማንም እየዘለለ ሲሆን ምኑ የሚነካካው ቢሆን ንቀቱም ያንኑ ያህል ይጨምር ነው ያንኑ ያህል። አሁን የሴቶቹ ገላይ ቅለቱ ንቀቱ ይህንትን ገልብጦ ሚሄድ ቀሚሱን መቆራረጥ ወደ ላይ ምን የት ነው የሚያደርሰው? አሁን እዚህ ስንል ባለፈው ጊዜ ተናግ የኋላ ቀርነት አስተሳሰብ አድርጋችሁ እንዳታስ የት ነው የምንደርሰው? ተቀሞ በናፍቆት የሚጠበቀው ገላችሁ ስንት ጊዜ በትዳር ትኖሩበት አላችሁ? እንደዚህ አድርጋችሁ በየአደባባዩ የገለጣችሁ ይፍየል እናታላ ብሎ የሚበላ ካለ ላታ በገዛ ጇ ነው እኮ ላቷን ያስናቀችው ፍየል በገዛ ጇ። ላሁን የሚፈልጉት በግን የገዛ አካሉ ስለሚችል ስለዚህ የዝብሮ በቃ ልጮው ነገሮች ፊልሞች ዛሬ ተከራይተው ቤቴ ነው ቁጭ ብሎ የሚያየዋል። በዚህ የተነሳ የልጆች ህይወት እየተበዘበዘ ሴቶች ብዙ ጉዳት እየደረሰባቸው ቤተሰብ እየተመተነ ፊልም ላይ ያየው በሙሉ ማድረግ ይፈልጋል። ባልየው እሷም የሰማችው ማድረግ ትፈልጋለች። ይህ ሰይጣን እየሰራ ያለው ነገር ሌላ ሰዎችን ለማስደሰት ከሞራል ውጭ የምንከተላቸው መንገዶች እሱ ከሳቀ ማስቀም በሙሉ ያስቀናል። ይህ የውሸት ሳቀ የሚሰጥ ሰው አልገጠማችሁ? ከሞራል የወጡ አሰራሮች በሃይማኖት አለመጽናት በስጋ የሚገኝ ደስታ እንደ መሰረታዊ ጉዳይ መቁጠር ጭፈራን፣ ዝላይን፣ ዳንስን፣ ሌብነትን፣ ጉቦኝነትን፣ አሎ ስርዓት አልበኝነትን፣ ትዕቢትን፣ ንቀትን አይነት በተለያዩ ቁጥር ዛሬ የሌሎቹ ቆንጫሉ እኛም ሳንቀር መናራት በቅ የማስረ ዲግሪ ያሉት ባለባቸሮቹ ይልካል፣ ባለቤስሲዎቹ እንትኖቹ ይልካል። ታቸው ለመናናቅ ምክንያት እንፈልጋለን። ሌላው መንፈሳዊ እውነታዎችን በአእምሮ ወይም በምጣት ኃይል ለመሸፈን መጣጣር ፓንቴዝም ደግሞ የሚባላል። አሁን በዚህ ኒው ኤጅ ሙቭመንት አንተ ለእግዚአብሔር ነህ ይላል። ማንም ሰው እኮ እግዚአብሔር ነው፣ ገሌ እግዚአብሔር ነው፣ ገሌ እግዚአብሔር ነው። ሰማችሁ? እንደዚህ ሚለዋል። ይህ ብቻ አይደለም፣ ሁሉም እግዚአብሔር ነው፣ እግዚአብሔርም ሁሉም ነው የሚሉ ደግሞ አሉ። ሌላው ደግሞ ሰው ተመልሶ ወደዚህ ዓለም ይመጣል የሚል የሌሎችን አስተምህሮ ተከትሎ ይጓዛል። ጥሩ ከሰራ ነገ በሌላ ሰው መልክ ተመልሶ ይመጣል። ሌላው ስለ እውነት ራሱ አብሶሉት የሚባል ትሩዝ በዚህ ዓለም የለም ይላል። ፍጹም እውነት የለም፣ አንጻራዊ እውነት። ስለዚህ ለአንተ እውነት የሆነ ነገር ለእኔ ላይሆን ይችላል፣ ለአንተ ትክክል የሆነ ለእኔ ላይሆን ይችላል። በዚህ ዓለም ፍጹም እውነት እውነትና ሐሳብ ሁሉ ጊዜ ጓደኛ ነው ስለሆነ አብረው ይኖራሉ። አንድ ቀን ልትዋሽ፣ አንድ ቀን እውነት ልትናገር ትችላለህ። ሌላው ደግሞ መዳን ራሱ ልምምድ በማድረግ ወይም ትራንስሴንደንታል ሜዲቴሽን በማድረግ ይገኛል የሚሉ ያንን ልምምድ እየተለማመዱት እያለማመዱ ያሉ አሉ። ስለዚህ ይኸው ሁሉ ወደ ጋብቻ ሲመጣ ይሄን የተቀላቀለ ነገር የያዙትን ትዳሩ ስታስገቡ ትዳሩ ራሱ ይደበላለቃል።
ትዳሩ እየተበላለቀ አንደኛ የተለያየ ባህል ለምሳሌ ቋንቋ አመጋገብ ይሄ መሰረት ነው። የተለያየ ሃይማኖት እኛ ኦርቶዶክሳውያን ከሆነ ትዳርን መሰረት ኦርቶዶክሳዊ ያላመነ ከሆነ አምኖ የተመለሰ ለማግባት አይደለም የሚያምነው እሷን ለማግባት ሲላል ወይም እሱን ለማግባት ሲጥራል ተረቶ አምኖ ጥርት አድርገን መታየት ካልቻለ በኋላ ተዋህዶ ተሳስቦ መኖር ይከብዳል። ሌላው የተለያየ ቡድን አሁን ባለሙስ ብዙ ዲኖሚኔሽን ሳሉ እሱ ክርስቲያን ነው ተራ ክርስቲያን እንደዚህ የሚባል ማመሳሰል የለም። አንድ ሰው በቤተክርስቲያኒቱ ትምህርት ካልተጠመቀ መንፈስ ቅዱስ በውስጡ የለም። ቅድም እንዳለው እንደ ውስጡ ደረቅ ነው ሽንኮርት። ስለዚህ እንደዚህ አማካሄዶች ያለግባባት ምንጭ ናቸው፣ ውጤቱ ደግሞ መልካም አይደለም። ስለዚህ ቤተክርስቲያናችን ከጋብቻ አስቀድሞ ልጆቿ በሙሉ ይሄን እንዲረዱ ደግሞ ስትጠራ ለማንም አድሎ እንደማታለ በሯለ ሁሉም ክፍት ነው። ለየትኛውም ዜጋ፣ ለየትኛውም ጎሳ፣ ለየትኛውም ወገን ክፍት ነው። ተምሮ አምሮ እንዲያውቃል ፈቃዷል። ልጆቿ ጋብቻ ሲመሰርቱ በበሩ በአግባብ ገብቶ አምነው ስርዓቷን፣ ኮፊቷን፣ ሃይማኖቷን፣ ቀኖናዋን የሚጠብቁ ልጆች ጋር ህይወት እንዲመሰርቱ ትናገራለች፣ ታስተምራለች። እዚህ ይሄ ነው እግዚአብሔር አምላክ እንግዲህ የተረፈውን እናንተ አነቡ። ቤተክርስቲያን ያደረጀችበት ቦታ የለን። ማንም ወደ ቤተክርስቲያን ሊገባ ቤቱ ማለች ቤተክርስቲያን ድንበሯ አልማስ ነው። አልማስ ታውቃለች? አልማስ ትጋ ነው አለ ወይ? ድንበሯ አልማስ ነው። በየትኛው ክፍለ ሀገር የኢትዮጵያ ቤተክርስቲያን አፍሪካ ውስጥ ብትሄዱም አለች፣ እስያ ብትሄዱ ቤተክርስቲያናችን አለች፣ ወደ አውስትሬሊያ ብትሄዱ አለች፣ ደቡብ ሰሜን አሜሪካ አለች ቤተክርስቲያን ተስፋፍታለች፣ በሁሉ እኔ አለች። ወደዚህ መቅረብ ነው እንግዲህ። ይህን ስንል ወደ ቤተክርስቲያን ሲመጡ አዳዲሶቹ ችግር አይገጥማቸውም ማለት አይደለም። አንዳንድ ጊዜ በተለያየ ቦታ በመናፍቃኑ በሌሎቹ ስራዎች ሰባኪ የነበሩ ቀላል ነዋ ሰባኪ መሆን፣ እዛ ዲያቆን መሆን ቀላል ነው። እዚህ ግን እንደዛ አለ እንደዛ አለ። እኛ በምናገር ስንቆም ብዙ አልፈናል። አሁን በጊዜው እንደምታዩት እንደሚመስል ብዙ ብዙ ታልፏል። ድቆናው ዝም ብሏል፣ ቅስናው ዝም ብሏል። ስራህ ይዞ ለመሽከርከር አይደለም፣ ቅስና ለመቀደስ ለማቆም ነው። ዛሬ ዝም ብሎ ማንም እየዘለለ የሚገባበት ህይወት አይደለም። እንደዚህ የሚገጥማችሁ ከሆናችሁ ከስርዓት ወጣ እንደሆነ መረዳት አለብን ሁላችሁ። ስርዓት አለ። ስለዚህ ከዛ ሲመጡ ሰባኪ የነበረው ሰባኪነትን ገምቶ ያለው ስታተስ ጠብቆ ይመስለዋል። ስለዚህ ይቸገራሉ። መንገራገጭ ይኖራል፣ ቻሌንጅ ይኖራል፣ ችግር ይኖራል። ዝም ብሎ ሲቀላቀሉ በቀላሉ አይቀርም። ግን ያንንም ቢሆን አብረናቸው እንዲችሉት እንዲቆሙበት እያደረግን ማቅረብ ይገባል። እንግዲህ በልባችሁ አስባችሁት እጮኛ ካለ የተመኛ መጀመሪያ ቤተክርስቲያናችሁ ይወቁላችሁ። ከእናንተ በመጠበቅ ያነታል፣ ችግር የለው ነረ አንቻሹ ይሆናል። ልጁ ሲወለድ ምን ይሆናል? አንቻሽ እንተሩስ አንቻሽ ሁሉ አያኔ ማቆጥ ቢዚው አይ እንጣል ይያለ ለዚህ አልተጣው ምን ዳይሞን። እናንተም በመጠበቅ ያነታ አስቀምጦ ሰው ቤተክርስቲያኑ መታወቅ አለባት። እግዚአብሔር በሸርነት ሁላችንም ለራሳችንም ሌላውን ለመጠበቅ የበቃን አድርገን ስላስተማረን የተመሰገነ ይሁን።